ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት የተዋጀንበት የጌታ ስም በሚል ርዕስ ላይ ተመሰረተ ይሆናል። በ363 ዓመተ ምህረት ገደማ ክርስቲያኖችን ማጥፋትና መደምሰስን ዋና ዓላማው አድርጎ የተነሳው ከዳተኛው ጁሊያን በመባል የሚታወቀው የሮም መሪ ከፐርሺያኖች ጋር ለመዋጋት ጦሩን አሰልፎ ዘምቶ በነበረበት ወቅት በወታደሮቹ መንገላታትና ጥቃት ደርሶበት የነበረውን አንዱን ክርስቲያን ከወታደሮቹ አንዱ እንዲህ ሲል ይጠይቀዋል። ያ አናጢህ አሁን ወዴት አለ? በማለት ኢየሱስን በማቃለል ሲጠይቀው ክርስቲያኑ ላንተ ንጉሥ የሬሳ ሳጥን እየሰራለት ነው በማለት ይመልስለታል። ከጥቂት ወራት በኋላ ንጉሡ ጁሊያን ለሞት ባበቃው ቁስል በውጊያ ላይ ሳለ ይጠቃል። ንጉሡ ጁሊያን ሞቱ የማይቀር መሆኑን በመረዳት ከቁስሉ በፈሰሰው ደም ውስጥ እጁን በመንከር ደሙን ወደ ሰማይ የረጨ ገሊላዊው ሆይ አንተ ድል ነሳህ እያለ የኢየሱስን ድል አድራጊነት ተናግሮ ሕይወቱ ያልፋል። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል የአምላካችን ቃል። ባለፈው ሳምንት ያቀረብኩላችሁ የጌታ ቃል በውጪ የሚያስቀር ደም ወይንስ ወደ ውስጥ የሚያስገባ ደም በሚል ርዕስ ላይ ተመሰረተ ነበር። በዚያ ትምህርት እንድናተኩርበት የፈለግኩት ዋና ምስጢር የተባረከው ጌታችን የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ በደሙ ስለሰራቸውና ስለሚሰራቸው ሥራዎች ነበር። የጌታችን ኢየሱስ ደም የዛሬ 2000 ዓመት ገደማ ፈሶ የቀረ ደም አይደለም። የጌታ ደም እንደ ብሉይ ኪዳን ደም አይደለም። እኛ የሰው ልጆች አባቶቻችን እንኳን በደማቸው በመሰረቱት ነፃነትና ክብር እንኖራለን እያል ከጠላት ጋር ተዋግተው ደማቸውን አፍስሰው ያቆዩልንን የገድላቸውን ፍሬ በየዓመቱ በነፃነት በዓሎቻችን ገድላቸውና ሞታቸውን በክብር እናስታውስ የለም? ዛሬ ክርስቲያን ሆነን ለመኖር ከዘላለም ፍርድና ኩነኔ ነፃ ያወጣንን ደግሞም ከሰማዩ አባት ጋር ያስታረቀንን የእግዚአብሔር ልጆች ተብለን ልንጠራ ያበቃንን ከሰይጣን ክስ በደሙ ኃይል ድል ለመንሳት ያስቻለንን በደሙ ከሰራነው ኃጢአት ዕለት ዕለት የሚያነፃንን ስለ እኛ የተሻለውን ለመናገር በዘላለም መንፈስ ራሱን ለእግዚአብሔር ያቀረበውን የጌታችን የኢየሱስ ክርስቶስን ደም እንዴት ይልቅ ልናከብረው፣ ልንኮራበት፣ ልንታመንበት ይገባል። ደግሞም የዛሬው ሕይወታችን የነገውስ ተስፋችን በእርሱ ደም ካልሆነ በማንና በምን ላይ ተስፋ እናደርጋለን? ውድ አድማጮች፣ ጌታ አምላካችን በነቢያቱ ሲናገር እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው ይላል ኤርምያስ ምዕራፍ 17 ቁጥር 5 ላይ። ክንዳችንና ጉልበታችን እምነታችንና ተስፋችን ጌታ ኢየሱስ ክርስቶስ ካልሆነ እኛ ከዚህ እርግማን ማነጽ ያወጣናል? ለመዳናችንም ሆነ ክርስቲያን ሆነ ለምንኖረው ኑሮ እያነጻና እየቀደሰ በሰይጣን ላይ ድል እንድንነሳ እያደረገ የሚያኖረን የጌታ ደም ውጤት የሆነ ሕይወት አለን ካላልን ክርስቶስን አላወቅ ነው። የእግዚአብሔር ፍቅሩም ሆነ ምሕረቱን አልተረዳን። በክርስቶስ ደም የተገኘው መንፈሳዊ ትርፍና ጥቅም ሁሉ ለማግኘት በጌታ ታምነን ከሆነ ግን ኢየሱስ ምን አጉድሎ ምን አስቀርቶብን ሌላ ፍለጋ ልንዞር እንችላለን? ኢየሱስ ለእኛ ሲል ሰው የሆነው በከፊል አይደለም፣ የመለኮት ሙላትን በሰውነቱ በገለጠ ክብር ነው። የአምላክነቱ ባህሪን ባልቀየጠ መያያዝ ከሰው ጋር የተቆራኘው እኔ የደሙ ፍሬ ነኝ ለምንል በደሙ የዋጀን ጌታ ዝማሪያችን ጌጥና ክብራችን ነው። ክብር ለስሙ ይሁን። የእርሱ ደም ባፈራው ሕይወት የምንኖር ከሆነ ማንም ሊዘከር፣ ማንም ሊታሰብ፣ ማንም ከእርሱ ጋር ሊወደስ አይችልም። ከእርሱ ደም የተነሳ በተገኘ ሕይወታቸው የማረኩን ቅዱሳን እንደነርሱ እንድንመስል ይጋብዙናል እንጂ ከእርሱ ወደ ራሳቸው ልባችንን አይሰርቁም፣ አይከፍሉም። ለጌታ የሚሆነውን ለራሱ የሚፈልግ ሰይጣን እንጂ በሰማይ ቢሆን በምድር ካሉ ፍጥረታት ለጌታ የሆነውን የደሙን ፍሬዎች የሆኑትን የእነርሱ አድናቂዎች፣ ተከታዮች ወይም አምላኪዎች እንዲሆኑ ከቶውንም የሚሹ ከሰማይ መላእክት ወይም ደግሞ ከዚህ ምድር ከዓለም ላይ ካሉ ከሥጋ ለባሾች አንድም ይህን የሚመኝ የለም። መጥምቁ ዮሐንስ የአገልግሎቱ ፍሬ የሆኑትን ደግሞም ቀደም ብለው ሲሰሙት ሲከተሉት የነበሩትን ሁሉ ጥለውት ወደ ጌታ በመምጣታቸው ያሰማው የቅሬታ ድምፅ ሳይሆን የደስታውን ፍጹምነት የሚገልጥ አነጋገር ነበር። የእርሱ ማነስ የጌታ መቻቸው ደቀ መዛሙርት ለተናገሩት ስጋታቸው የሰጣቸው መልስ እንዲህ የሚል ነበር። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ አለ። ደግሞ እርሱ ሊልቅ እኔ ግን ላንስ ያስፈልጋል አለ። ጌታ ኢየሱስ ባፈሰሰው ደም የዳኑ ሁሉ የጌታ የኢየሱስ ብቻ ናቸው እንጂ የማንም ለማንም አይሆኑም። ይህ የሚሆነው ጌታ በደሙ በዋጃቸው ላይ የማንም ስም አይለጠፍባቸውም። ሐሰተኛው ክርስቶስ ብቻ ነው የእግዚአብሔርን አምሳል በተሸከሙ የሰዎች ልጆች ላይ የስሙን ቁጥር የሚለጥፈው። የክርስቶስ ልትሆኑ ደሙን አፍስሶላችሁ ሳለ ለሌላ እንድትሆኑ የሚጋብዝም ሆነ የሚሻማችሁ ማንም መኖር የለበትም። በክቡር ደሙ የገዛን የራሱ ሊያደርገን ዋጋ የከፈለልን ኢየሱስ ነው። የኢየሱስ ብቻ ነን። ክብር ለስሙ ይሁን። የሚያነጻን ደሙን፣ ወደ አብ የሚያስገባውን ደሙን፣ ደግሞም በመንግሥተ ሰማይ ነጭ ልብስ ለብሰን በማያሳፍር ሕይወት በዚያ እንድንገኝ በቂ ምክንያት የሚሆንልን የጌታን ደም አይበቃኝም ብለን እርሱ ያጸደቃቸውን ጻድቃንን ጽድቅ ብንፈልግ ትልቅ ስህተት ነው። ከሰው ልጆች መካከል ጌታ ኢየሱስ ያላዳነው፣ ውድ አድማጮች፣ ጌታ በደሙ ያላጠበው መንግሥተ ሰማይን እንዲሁ በራሱ ጽድቅ የሚያያትም ሆነ የሚገባባት ከሥጋ ለባሽ መካከል አንድም ፍጡር የለም። ኢየሱስ ያልዋጀው በጌታ ደም ያልነጻ የዘላለምን ሕይወት አይወርስም። ወልድ ያለው ሕይወት አለው ይላል እግዚአብሔር ቃል። ከአቤል ደም ይልቅ የሚሻለውን በሚናገረው በጌታ ኢየሱስ ደም በዚያ አማላጅነት መታመን አቅቶን ወይንም የማይበቃ መስሎን ሥጋ ለባሽን ክንዳችን ብናደርግ በነቢዩ ኤርምያስ እንደተባለ እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው። ይህ እርግማን በእናንተ ላይ አይድረሱ። ውድ አድማጮች፣ ከእርግማን የሚያወጣው ወንጌል የልጁ የኢየሱስ ክርስቶስ ወንጌል ብቻ ነው። የጻድቃን ተቆርቋሪዎች ኢየሱስ ክርስቶስ ጋራጆችና የወንጌል አደናጋሪዎች የሚያስተምሩት ትምህርት ኢየሱስን ፈራጅ አድርገን እንድንጠብቀው ያስተምሩናል። ኢየሱስ ኢየሱስ ብሎ መጥራትም ንስሐ የሚገባው ኃጢአት አድርገው ያስተምራሉ። ጌታችን በስሙ በሚመኩትና ደግሞ በስሙ በሚታመኑት ላይ ስደትንና መከራን ባደረሱባቸው ላይ ሊፈርድ እንደሚመጣ ወንጌል ያስተምረናል እንጂ እንደሚፈርድባቸው አያስተምርም። በራእይ ምዕራፍ 6 ቁጥር 10 ላይ በጌታ ታምነው የተሰዉት ቅዱሳን ጌታ በአሳዳጆቻቸው ላይ እንዲፈርድላቸው እንዲህ ሲሉ ይጠይቁታል። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም አሉ። ይህንን ልመና በጌታ ፊት የሚያቀርቡት ለመሆኑ እነማን ናቸው? እነዚህ ደማቸው በምድር ላይ በመስዋዕትነት የፈሰሰባቸው ናቸው። ደማቸውን ያፈሰሱት እነማን ናቸው? ውድ አድማጮች፣ ይህ ራሱን የቻለ ትልቅ ጥያቄ ነው። ሰፊ ትምህርት የሚጠይቅ ነው። ወደፊት በሰፊው እንመጣበታለን። ባጭሩ ግን የእነዚህን ሰማዕታት ደም ያፈሰሱት ማን እንደሆኑ ከጌታ ቃል ስንመለከት የሚከተለውን መልስ እናገኛለን። በራእይ ምዕራፍ 17 ቁጥር 6 ላይ ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት፣ ባየኋትም ጊዜ እጅግ ታላቅ ድንቅ አደነቅኩ በማለት የጌታ ቃል የቅዱሳንን ደም አፍሳሽ ማን እንደሆነች ሲገልጥ እናያለን። ደግሞም በራእይ 18:24 ላይ በእርሷም ውስጥ የነቢያትና የቅዱሳን ደም በምድርም የታረዱ ሁሉ ደም ተገኘባት። እንደዚሁም ደግሞ የእግዚአብሔር ቃል በራእይ 19:1-2 በኋላ በሰማይ ሃሌሉያ፣ በዝሙቷ ምድርን ያጠፋችቱን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅን ሰማ። ይቺ አመንዝራ ሴት ማናት? የጌታ ቃል እንደሚናገር የክርስቶስ ምስክርነት ያላቸውን የቅዱሳንን ደማቸውን ያፈሰሰች ታላቂቱ ጋለሞታ ተብላ የተጠራች አመንዝራ ሴት ናት። ደማቸውን ለምን አፈሰሰች? ይህ ድንቅ ነገር ነው። ደማቸው የፈሰሰባቸው ሰዎች ማንነታቸው የተገለጠው የኢየሱስ ምስክሮች እንደሆኑ በሚል መለያ ነው የተጠቀሱት። ይህች ሴት እነዚህ በዚህች ደም አፍሳይ ሴት ሊገደሉ የበቁት የኢየሱስ ምስክሮች ስለሆኑ ብቻ ነው። ታላቂቱ ጋለሞታ የተባለችው ለምንድን ነው? ግልሙትናዋ የሃይማኖት ግልሙትና ነው። የዚች ሴት ልጆች ከመሆን ጌታ አምላክ ይታደገን። የጌታ ቃል ጠንካራ በሆነ ቃል ሲገልጣት ሴቲቱን በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ይላል። ጌታችን ሊፈርድ የሚመጣው በዚች አመንዝራ ሴትና የክርስቶስ ምስክር ያላቸውን በሚያሳድዱ ላይ ነው። የክርስቶስ ምስክር ያላቸውን ግን ሊፈርድላቸው ይመጣል እንጂ ሊፈርድባቸው አይመጣባቸው። አንተ የማን ምስክር ነህ? አንቺ የማን ምስክር ነሽ? የኢየሱስ ምስክር ያልሆነ ሁሉ የዚህች አመንዝራ ሴት መንፈስ የማይለክፈው ማንም የለም። ይህ እንዴት ሊሆን ይችላል? የጌታ ቃል በዚህ ጉዳይ እንደዚህ ይላል፣ ከእኔ ጋር ያልሆነ ይቃወመኛል አለ የናዝሬቱ ኢየሱስ ክርስቶስ፣ ከእኔ ጋር የማያከማች ይበትናል አለ በማቴዎስ ምዕራፍ 12 ቁጥር 30 ላይ። ውድ አድማጮች፣ ከጌታ ጋር ያልሆነ ሁሉ ጌታን ይቃወማል። ጌታ ከእኔ ጋር ያልሆነ ይቃወመኛል ስላለ መሃል ሰፋሪ የደርጉ መንግስት ቋንቋ እንጂ በመንግስተ ሰማይ ከጌታ ጋር ያልሆነ ሁሉ የጌታ ተቃዋሚ ነው። ሰውን ወይስ ከጌታ ጋር መሆንን እንመርጣለን? ውድ አድማጮች፣ የክርስቶስ ምስክር ያልሆነ ሁሉ የክርስቶስ ጠላት ሊሆን ይችላል። ውድ አድማጮች፣ እያንዳንዳችን ራሳችንን መጠየቅ ይኖርብናል። እኔ የማን ምስክር ነኝ? የኢየሱስ ስም ሲጠራ ያመሃል? ያበሳጭሃል? ቁጣ ቁጣ ይልሃል? ሴቲቱን ደም አፍሳሽ ያደረጋት ቅዱሳኑ ለጌታ ኢየሱስ ያላቸውን ምስክርነት ሁሉ እንድትቆጣ እንድትናደድ ያደረጋት መንፈስ ለክፎሃል ማለት ነው። ኢየሱስ ከዚያ መንፈስ ነፃ ያወጣል። የኢየሱስ ስም ለሚያምኑት እንደሚፈስ ዘይት ነው። ውድ አድማጮች፣ የጌታ ስም ለእናንተ ኃጢአት ነውን? የሚያድነውን ስሙን ከሚያቃልሉ ጋር አታቃሉ። ውድ አድማጮቼ፣ በስሙ የሚመኩትን ጌታ ተስፋ ያደረጉትን እምነታቸውን ከሚያመክኑ ጋር አታምክኑ። ዛሬ ምሕረት የሚነገርበት ዘመን ስለሆነ በጌታ ፍቅርና ጸጋ የተሞላውን በምሕረት ወንጌል ነቢዩ ኢሳይያስ እንዳለው አሕዛብ በስሙ ይታመናሉ የተባለለትን ካላመንን፣ ስሙን ካልጠራን አንድንም። የጌታን ስም የሚጠራ ሁሉ ይድናል ተብሏልና። ለዚህ ነው ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው የሚለው። የኢየሱስ ክርስቶስን ስም መጥራት የተለየ ሃይማኖት ያላቸው ሰዎች ምልክት አይደለም። የጌታ ደቀ መዛሙርት በኢየሱስ ደም የተዋጁ ሁሉ የሚመኩበት የክርስትና መለያ ክቡር ስም ነው። ያለዚህ ስም ማንም ክርስቲያን ነኝ ማለት አይችልም። የጌታን ስም የሚጠራ ሁሉ የሚድንበት ምክንያትና ምስጢሩ ምንድን ነው? ለዮሴፍ የእግዚአብሔር መልአክ በሕልም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ስላለው የጌታ ስም ከኃጢአት አዳኝነቱን የሚገልጥ ስም መሆኑ ትልቁ ምስጢር ያ ነው። ጌታችን ከሠራነው ኃጢአት ብቻ አይደለም የሚያድነን፣ ኃጢአት እንድንሠራ ከሚያደርገን ኃጢአት ያድነናል። ማለትም ከኃጢአት ኃይል ያድነናል። ደግሞም ኃጢአት ካመጣቸው መዘዞች ከሞት፣ ከበሽታ፣ ከጨለማው ገዢ፣ ከሰይጣን እስራትና የኃጢአት ውጤት ከሆኑ በእኛ በሰው ልጆችና እግዚአብሔር በፈጠረው ፍጥረት ሁሉ ላይ ከመጣው ጣጣና መዘዝ ሁሉ የሚያድን ኢየሱስ ክርስቶስ ብቻ ነው። የክርስቶስ ወንጌል የንስሐ ጥሪ ያለው ወንጌል ነው። የሚያድነን ምህረትና ጸጋ የሚያስለብሰንን ወንጌሉ እንደሚነግረን የጌታን ስም ብንጠራ ዛሬ እንድናለን። ሐዋርያው ጳውሎስ ለሃይማኖት የቀና ሰው ነበር። ከኔ ጋር ያልሆነ ይቃወመኛል እንዳለ ጌታችን፣ ሐዋርያው ጳውሎስም ጌታን ከማመኑ በፊት ፈሪሳዊ በነበረበት ዘመን ኢየሱስን ይቃወም ነበር። የሰሙትም ሁሉ ተገረሙና ይላል እግዚአብሔር ቃል በሐዋርያት ሥራ ምዕራፍ 9 ቁጥር 21 ላይ፣ ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ሐዋርያ ጳውሎስ በካህናት አለቆች ሥልጣን እየተደገፈ በእነርሱ እየታገዘ የጌታን ስም የሚጠሩትን ያሳድድ ነበር። በቅዱሳን ደም የሰከረችው በሐዋርያት ዘመን ያመነዘረችው የጌታ ማደሪያ በሆነ መቅደስ በሚያገለግሉ ካህናቶቿ ኢየሱስን ካሰቀለች በኋላ ስሙን የሚጠሩትን ያስገደለችው የአመንዘራዊቱ የአይሁድ እምነት አገልጋይ ነበር። ምሕረቱና ቸርነቱ አስደናቂ የሆነው ጌታ ያንን ነፍሰ ገዳይ የአመንዝራይቱ አይሁድ ቤተ እምነት ተቆርቋሪ የሆነውን ሰው የራሱ ባሪያ አደረገው። ክብር ለእግዚአብሔር ይሁን። የጌታን ስም የሚጠሩትን ማሳደድ ጌታን ራሱን ማሳደድ እንደሆነም ጌታ እንዲህ ሲል ነገረው። ጌታ ሆይ ማነህ ብሎ ሲጠይቀው፣ አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ሐናንያ የተባለው የእግዚአብሔር ሰው ለጳውሎስ እንዲጸልይለት በተላከ ጊዜ እንዲህ አለ፣ በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ሥልጣን አለው። ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ውድ ወገኖቼ፣ እኔ በጌታ ጸጋና ፍቅር ይህንን የወንጌል መልእክት ልብ ብላችሁ እንድትሰሙ እጋብዛችኋለሁ። በሕግና በነቢያት የተመሰከረለትን የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስን ለብቻው ካላመንን፣ በቂ መሆኑን ካልቆጠርን፣ እርሱ ካላረካን፣ ኢየሱስን ከሌላ መታመኛ ጋር ብንቀላቅለው አንድንም። ሐዋርያት በሰበኩት ወንጌል በእርሱ ሥራ ሁላችን ወደ አብ መግባት አለንና ስለተባለ ጌታ ኢየሱስ በሠራው ሥራ ብቻ ወደ አብ እንገባለን። ኢየሱስ በቂ ሆኖ ካልተወሰደ ሌላ ማን ወደ አብ ሊያገባን እንደሚችል ይታሰባል? ኢየሱስ የሠራውን ሥራ ወደ አብ ለመግባት በቂ አይደለም ማን ይላል? ኢየሱስ በቂ ነው፣ ከበቂም በላይ ነው። ፍጹም አምላክ ፍጹም ሰው ሆኖ በመስቀል ላይ የሞተው ሞት የዘላለም ሕይወት የሚያወርስ ነው። የጌታ ቃል በእርሱ የሚያምን አያፍርም ስለሚል በማያሳፍር እምነት ወደ አብ ለመግባት በሚያስችለን በጌታ ኢየሱስ ደም እንድንገባ ድፍረት እንድናገኝ በቀራንዮ መስቀል ላይ ኃጢአታችንን የተሸከመው ጌታ ኢየሱስ የዓለም መድኃኒት ከበቂ በላይ የሆነ መድኃኒት። የጌታን ስም ማመን ምን እንደሚያመጣ የጌታ ቃል የሚናገራቸውን እውነቶች እንመልከት። በማቴዎስ 12:21 ላይ አሕዛብ በስሙ ተስፋ ያደርጋሉ ስለሚል እርሱ ተስፋችን ነው። ስለሆነም ስሙ የተስፋ ስም ነው። ውድ አድማጮች፣ እንደዚሁም ደግሞ በመጽሐፍ ቅዱስ በሉቃስ 24:47 ላይ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል ስለሚል ከዚህ የተነሳ የኃጢአት ስርየትን ለሰው ልጆች ሁሉ የጌታ የኢየሱስ ክርስቶስ ስም ስለሆነ በስሙ እንታመናለን። ስለሆነም በሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል እግዚአብሔር ቃል። የጌታ ኢየሱስን ስም ያመነ የኃጢአቱን ስርየት ይቀበላል፣ ያላመነ ግን ከነ ኃጢአቱ ይኖራል። ደግሞም በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ስለሚል ጌታን የተቀበሉ ሁሉ በስሙ ያመኑ የእግዚአብሔር ልጆች ይሆናሉ። የጌታ የኢየሱስ ስም የተሰጠው ሕዝቡን ከኃጢአት የሚያድን ጌታ ሆኖ እንደሚገለጥ እንደሚያድን ስለሆነ ከጌታ ከኢየሱስ ክርስቶስ ውጪ ለኃጢአት ደህንነት ክርስቲያኖች ሊታመኑበት የሚገባ ስም ከቶውንም የለም። በፋሲካም በዓል በኢየሩሳሌም ሳለ ያደረገው ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ ይላል። ጌታ የሰራውን ሥራ ያዩና ያመኑ ሁሉ በስሙ ይታመናሉ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ይህ እውነት የሚናገረው የጌታ ኢየሱስ ስም የዘላለም ሕይወት የሚያስገኝ ስም ሆኖ በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው ይላል በሐዋርያት ሥራ 3 16 ላይ። የጌታ ኢየሱስ ስም ተአምራት የሚያደርግ ሰዎች የሚፈወሱበት አጋንንት የሚወጣበት ስም ነው። ውድ አድማጮች፣ በመጨረሻው ዘመን የጌታ ኢየሱስ የስሙ ምስክሮች ድል የሚነሱት ጠላት ማን እንደሆነ ታውቃላችሁ? ስሜንና የስሜን ቁጥር በግንባራችሁ ተቀበሉ የሚለውን ሐሰተኛውን ክርስቶስን ነው። እግዚአብሔር ቃል በዮሐንስ ራእይ ምዕራፍ 15 ቁጥር 2 ላይ በእሳትም የተቀላቀለውን የብርጭቆ ባህር የሚመስለውን አየው፣ በአውሬውና በምስሉም በስሙም ቁጥር ላይ ድል የነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው ይላል። ውድ አድማጮች፣ በአውሬውና በምስሉም በስሙም ቁጥር ላይ ድል ነስተው የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ የታዩት ቅዱሳን አውሬውን ድል የነሱበትን ምስጢር በራእይ ምዕራፍ 20 ቁጥር 4 ላይ ሲናገር ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው፣ ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸው ላይ ያልተቀበሉትን አየው፣ ከክርስቶስም ጋር ሺህ ዓመት ኖሩና ነገሱ ይላል። እነዚህ በአውሬውና በስሙ ቁጥር ላይ ድል የነሱት ለምስሉ አንሰግድም ብለው ሕይወታቸውን መሥዋዕት ያደረጉት ራሶቻቸው እየተቆረጡባቸው በመሥዋዕትነት ድል እንደነሱት የእግዚአብሔር ቃል ይናገራል። አውሬው በዚያን ዘመን ሐሰተኛው ክርስቶስ በሰዎች ግንባር ላይ የስሙን ቁጥርና ስሙን በሚጽፍበት ጊዜ በዚያን ሰዓት ከኢየሱስ ክርስቶስ ስም ሌላ ማን የማንንም ስም አዳኝ አድርገው አምላክ አድርገው መድኃኒት አድርገው የመቀበል ፍላጎት የሌላቸው እነዚህ ታማኝ የክርስቶስ ባሪያዎች ስለ ጌታ ስም ሲሉ አንገታቸውን በመሥዋዕትነት አሳልፈው ሲሰጡ እንመለከታቸዋለን። ክብር ለእግዚአብሔር ይሁን። ውድ አድማጮች፣ እኛ የማን ምስክር ነን? መከራ ሳይመጣ ለፍጡር ክብርና ገድል ተቆርቁረ የኢየሱስን ስም ካቃለለ ከሐሰተኛው ክርስቶስ የማን ስም ያድነናል? ውድ አድማጮች፣ የእግዚአብሔር ቃል እንደሚናገር መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል የእግዚአብሔር ቃል። ውድ አድማጮች፣ ከሰማይ በታች የሚለው ቃል ዛሬ ያለንባትን ዓለም ይመለከታል። በዚህች ዓለም ያለን ሁሉ መዳን በሌላ በማንም እንደማይኖር ሐዋርያቶች የሰበኩት የእግዚአብሔር ወንጌል በእርግጥ በጽናት ይናገራል። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ውድ አድማጮች፣ የጌታን ስም አሁን ባላችሁበት ከሰማይ በታች ለመዳኔ የማንንም ስም አልጠራም፣ ኢየሱስ በስምህ አምናለሁ፣ አንተን ተቀብዬ በአንተ ጸናለሁ ብትሉት ጌታ ይታደጋችኋል፣ በመንፈሱም ያትማችኋል። ክብር ምስጋናና ውዳሴ ለታረደው በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። አሜን።